ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ዛሬ በዓለም ዙሪያ የስደተኞች ቀን ታስቦ እየዋለ ነው።
አንድ ሰው ቢታመም በእኛ ብሎክ አሁን ሰው ታሞ ወደ ሆስፒታል ለመውሰድ ማታ ከሆነ አንሄድም። ምክንያቱም በመሀል የሚደርስብን ነገር አታውቅም።
አንደኛ ሰዓት እላፊ፣ ከሰዓት ካለፍ ሌሊት የሚደርስብህ ድብደባ አለ፣ መታሰር አለ፣ ብዙ ነገሮች አሉ እና በስደተኛው ላይ ብዙ ተጽዕኖ አለ።
በዳዳብ የሚገኙ ስደተኞች ናቸው የሰማችኋቸው። ዕለቱን አስመልክቶ ሙሉ ዝግጅታችን ማለት ይቻላል በስደተኞች ዙሪያ በተቀናበሩ ዝግጅቶች ድምጻቸውን ትሰማላችሁ።
ለምሽቱ ካሉን ሌሎች ዜናዎች ውስጥ ደግሞ የሱዳንን ተቃውሞ የሚያስተባብሩት ወገኖች ሌሊት ሌሊት ተቃውሞ ሰልፎቹን እያካሄድን ስልጣን ላይ ያለውን አስተዳደር ለሲቪላዊ ቡድን እንዲያዛውር መታገላችንን እንቀጥላለን ሲሉ አቅደዋል። ሌላ ዜና ደግሞ ኬንያ ውስጥ በጋሪሳ ዩኒቨርሲቲ አብዛኞቹ ተማሪዎች የሆኑ 148 ሰዎች የገደሉትን ታጣቂዎች በመርዳት የተከሰሱ 3 ወንዶች በኬንያ ፍርድ ቤት ተፈረደባቸው የሚለውና ሌሎችም አሉን።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ከዛሬ ሐሙስ ሰኔ 13 2011 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
ቆንጂት ታዬ ነን። ፕሮግራማችንን የምትመራው ብርሃን ኃይሉ ነች። የስርጭት መሐንዲሱ ሚሻ ነው። እስከ 4 ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የዕለቱ የዓለም ዜና። በዓለም ዙሪያ ጦርነት መሳደድና ግጭትን ሸሽተው ከመኖሪያቸው የተፈናቀሉ ወደ 71 ሚሊዮን የሚጠጉ ሰዎች መኖራቸውን የተባበሩት መንግስታት ድርጅት የስደተኞች ከፍተኛው ኮሚሽነር አስታወቀ። ዩኤንኤችሲአር በዛሬው የዓለም የስደተኞች ቀን ዋዜማ ትናንትና ያወጣው አዲስ ዘገባ መስሪያ ቤቱ ከሰባ ዓመታት በፊት ከተመሰረተበት ጊዜ አንስቶ የተፈናቃዮች ብዛት ይህን ያህል ደርሶ እንደማያውቅ ነው ያስረዳው። ዕለቱን በተመለከተ አብዛኛው ትኩረታችን ስደተኞችን የተመለከቱ ዘገባዎችን ማቅረብ ይሆናል።
የሱዳኑን ተቃውሞ የሚያስተባብሩ ቡድኖች ሌሊት ሌሊት የተቃውሞ ሰልፎቹን እያካሄደ የጦር ሰራዊቱ ስልጣኑን ለሲቪላዊ አስተዳደር እንዲያዛውር መታገላቸውን ሊቀጥሉ አቅደዋል።
ተቃዋሚዎቹ ለሳምንታት የመቀመጥ ተቃውሞ ሲያካሂዱ መክረማቸው ሲታወቅ፣ በቅርቡ የመንግስቱ የጸጥታ ኃይሎች ብዛት ያላቸውን ሰዎች እንደገደሉ የሚዘነጋ አይደለም። የሰልፉ አደራጅ ቡድን ኤስፒኤ ይህንን ሐሳብ ያመጣ ነው ሌሊት ሌሊት እንሰለፍ የሚለውን የሱዳን የሽግግር ወታደራዊ ምክር ቤት ለሁለት ሳምንት ኢንተርኔት አገልግሎት ዘግቶ ስለነበረ በዛ የተፈጠረውን ክፍተት ለመሙላት ነው ብለዋል። የሌሊቱ የተቃውሞ ሰልፍ ተቃዋሚዎችን ያበረታታል፣ ትምምንም ይፈጥራል ብለዋል የቡድኑ ተጠሪ ጃፋር ሐሳን።
اخترنا الوضع الليلي لسببين اولهما ان يكون الناس قد قضوا مشاغلهم و
የሌሊቱን ሰልፍ የመረጥንበት አሉ። አንድም ሰው የለት ከለት ጉዳዩን እንዳይስተጓጎልበት ደግሞም በተቃዋሚዎች ዘንድ መተማመኑን ለመገንባት ይጠቅማል በሚል ነው። የሱዳኑ የተቃውሞ እንቅስቃሴ በዳቦ ዋጋ መናርና በነዳጅ ጥረት ሳቢያ የተቀሰቀሰው ባለፈው ታህሳስ ወር ሲሆን የወቅቱ ፕሬዚደንት ኦመር አልበሽር ከስልጣን እንዲወርዱ ጠየቁ። በሽርን ከ30 ዓመታት በኋላ ከስልጣን አውርዶ የሽግግር ወታደራዊ ምክር ቤት ስልጣን እንደያዘ ይታወሳል። ተቃዋሚዎችና ምክር ቤቱ የጋራ የጦር ሰራዊቱንና የሲቪሎን ወገኖች የያዘ መንግስት ለመመስረት ሲያካሂዱ የቆዩት ድርድር የጸጥታ ኃይሎች ጥቃት አድርሰው በርካታ ሰዎች ከገደሉ በኋላ መቋረጡ የሚዘነጋ አይደለም።
ኬንያ ውስጥ ከአራት ዓመታት በፊት በጋሪሳ ዩኒቨርሲቲ የሚበዙት ተማሪዎች የሆኑ 148 ሰዎች የገደሉ አክራሪ እስላማዊ ታጣቂዎችን በመርዳት የተከሰሱ 3 ወንዶች በኬንያ ፍርድ ቤት የጥፋተኝነት ውሳኔ ተሰጥቷቸዋል። መሐመድ አብዲ አቢካር፣ ሐሰን አደን ሐሰን እና ራሺድ ቻርልስ ሜምቤሴሬ በሚቀጥለው ሳምንት ረቡዕ የቅጣት ውሳኔ ይበየንባቸዋል ያሉት ዳኛው፣ አራተኛው ተከሳሽ ከጥፋቱ ነጻ ተብሏል። የሶማሊያው ጽንፈኛ ታጣቂ ቡድን የአልሻባብ ታጣቂዎችን የጋሪሳ ዩኒቨርሲቲ ግቢን ወረው በርካታ ተማሪዎችን መግደላቸው ይታወሳል። ታጣቂዎቹም ተገድለዋል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ኢራን በዓለም አቀፍ የአየር ክልል የዩናይትድ ስቴትስን ካለ አብራሪ ተጓዥ አውሮፕላን ድሮን መታ መጣሏን የመከላከያ ባለስልጣኖቻቸው ማረጋገጣቸውን ተከትሎ ፕሬዚደንት ዶናልድ ትራምፕ ለኢራን በማህበራዊ መገናኛ አማካይነት ማስጠንቀቂያ አውጥተዋል። ትራምፕ ዛሬ በትዊታቸው ኢራን በጣም ከባድ ስህተት ሰራች ብለዋል። ባለፈው ሳምንት ሆርሙዝ ሰርጥ ላይ በሁለት የነዳጅ መርከቦች ላይ ደረሰ ከተባለው ጥቃት በኋላ በዋሽንግተንና በቴህራን መካከል ውጥረቱ መጋጋሉን ቀጥሏል። ዛሬ ቀደም ሲል የኢራን አብዮታዊ ዘብ አየር ክልላችን የገባ የዩናይትድ ስቴትስ አርኪው አራት ግሎባል ሆክ የተባለ ድሮን መተን ጥለናል ሲል አስታውቋል። ለእኛ ድንበሮቻችን ቀይ መስመራችን ናቸው። ድንበራችንን ጥሶ የተገኘ ጠላት ይደመሰ ይከሰሳል ሲሉ የኢራን አብዮታዊ ዘብ አዛዥ ጀነራል ሁሴን ሳላሚ ተናግረዋል። የዩናይትድ ስቴትስ ኃይሎችን የመካከለኛው ምስራቅ እንቅስቃሴ የሚቆጣጠረው የዩናይትድ ስቴትስ ማዕከላዊ እዝ ሴንትኮም ኢራን ያለችውን ወዲያውኑ ነው ውድቅ ያደረገና ያስተባበለው። በዓለም አቀፍ የአየር ክልል ላይ በነበረ የዩናይትድ ስቴትስ የቅኝት ንብረት ላይ ያለምንም ትንኮሳ የተወሰደ የጥቃት እርምጃ ነው ያሉት የሴንትኮም ቃል አቀባይ ሻምበል ቢል እርበን በመግለጫቸው አውሮፕላኑ ትናንት በሆርሙዝ ሰርጥ በመንቀሳቀስ ላይ እንዳለ ከየብስ በተተኮሰ ሚሳይል ተመቶ መጣሉን አስረድተዋል። 222 ሚሊዮን ዶላር የሚያወጣው ይህ ድሮን በቀን 100 ሺህ ካሬ ኪሎ ሜትር ስፋት ያለው አካባቢ መቃኘት የሚችል እንደነበረን የተገለጸው ዩናይትድ ስቴትስ የአውሮፕላኑን ስብርባሪ የሚሰበስብ ቡድን ወደ አካባቢው እንደምትልክ ገልጻለች። የዩናይትድ ስቴትስ እና የኢራን መፋጠጥ ስጋት ፈጥሯል። የደቡብ ካሮላይናው ሪፐብሊካን ሴኔተር ሊንዚ ግራም ከፕሬዚደንት ትረምፕ ጋር ከተነጋገሩ በኋላ ለጋዜጠኞች በሰጡት ቃል መጥፎ ደረጃ ላይ እየደረስን ነው፣ ያሉን አማራጮች ሁሉ አሟጠናል የሚል እምነት ፕሬዚደንቱ ዘንድ እንዳለ ነው ያስታወቁት። የተወካዮች ምክር ቤት አፈ ጉባኤዋ ናንሲ ፔሎሲ በበኩላቸው አደገኛ ሁኔታ ነው፣ ዩናይትድ ስቴትስ ከኢራን ጋር ጦርነት ውስጥ የመግባት ፍላጎት የላትም ብለዋል። አያይዘውም ውጥረቱ ተጋግሏል፣ ጠንከር ብለን ስትራቴጂያዊ በሆነ መንገድ ጥቅሞቻችንን ለማስከበር መስራት ይኖርብናል ሲሉ ተደምጠዋል። የሩሲያው ፕሬዚደንት ቭላዲሚር ፑቲን ዩናይትድ ስቴትስ ለድሮኗ ተመቶ መውደቅ የበቀል እርምጃ ከመውሰድ እንድትቆጠብ አስጠንቅቀዋል። ኃይል የተጠቀመች እንደሆነ በክልሉ ከባድ ጥፋት ያስከትላል ማለታቸው ተጠቅሷል።
የካናዳው ጠቅላይ ሚኒስትር ጀስቲን ትሩዶ ዛሬ በዋሽንግተን ከዩናይት ስቴትስ ፕሬዚዳንት ዶናልድ ትራምፕ ጋር የንግድ ጉዳዮችን በተመለከተ ተወያይተዋል። የዩናይት ስቴትስ፣ ሜክሲኮና ካናዳ ሶስቱ አገሮች ተደራድረው የደረሱትን አዲስ የንግድ ውል ትናንት ሜክሲኮ በማጽደቅ የመጀመሪያዋ ሆናለች። ሜክሲኮ ከዩናይት ስቴትስ ጋር በኢሚግሬሽን ጉዳዮች ውጥረት ላይ ብትሆንም የሶስቱ አገሮች የንግድ ውል በ114 ድጋፍና 4 ተቃውሞ ጸድቋል። ፕሬዚዳንት ትራምፕ የሜክሲኮ ፕሬዚዳንት አንድሬ ማኑዌል ሎፔዝ አብራዶርን እንኳን ደስ ያለው ካሉ በኋላ በዩናይት ስቴትስ ምክር ቤትም ተመሳሳይ እርምጃ መወሰድ አለበት ብለዋል።
አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን። በዓለም ዜና የጀመረው መደበኛው ፕሮግራማችን በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል። የዕለቱ አብይ ርዕስ
ትምህርት ላይ በጣም በሰፊው ነው የምንሰራው። ከታች ጀምሮ ያሉ ተማሪዎች አሉ እስከ ላይ ድረስ በፌስ ሃይስኩል እስከሚጨርስ ጊዜ ባለ ድረስ የተወሰኑትን የእኛ ተቋም በየ አካባቢ ያሉ የመንግስታዊ ትምህርት ቤቶች አሉ። እኛ ማቴሪያሉን ግንባታውንም እንደዚሁ እያገዝን እንሰጥበት ነው።
ቀደም ብላችሁ የሰማችሁት እንግዳችን ናቸው። በሁለተኛው አጋማሽ ሙሉ ዝርዝሩ ይቀርባል። ቀደም ብለን በመግቢያችን እንደጠቆም ነው ዛሬ የዓለም አቀፉን የስደተኞች ቀን ምክንያት በማድረግ ከተሰናዱ ቅንብሮች ውስጥ አንዱ ነው። አሁን በቀጥታ ወደ ሰዓቱ የዓለም የአብይ ርዕስ
በዓለም ዙሪያ ጦርነት፣ መሳደድና ግጭት ሸሽተው ከመኖሪያቸው የተፈናቀሉ ወደ 71 ሚሊዮን የሚጠጉ ሰዎች መኖራቸውን የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር UNHCR አስታወቀ። በዛሬው የዓለም የስደተኞች ቀን ዋዜማ ትናንትና ያወጣው አዲስ ዘገባ መስሪያ ቤቱ ከሰባ ዓመታት በፊት ከተመሰረተበት ጊዜ አንስቶ የተፈናቃዮች ብዛት ይህን ያህል ቁጥር ላይ ደርሶ እንደማያውቅ ነው ያስረዳው። የአሜሪካ ድምፅ ዘጋቢ ዝላቲሳ ሆክ ያቀናበረችው ዘገባ አለ፣ አዳነች ፍሳይ ታቀርባለች።
ከ300,000 በላይ የሚሆኑ የኮንጎ ዲሞክራሲያዊ ሪፑብሊክ ሰሜን ምስራቅ ነዋሪዎች በዘር ግጭት ምክንያት ከያዝነው ወር አንስቶ ተሰደዋል። የተባበሩት መንግስታት ድርጅት ባለሥልጣኖች በገለጹት መሠረት በአርሶና በአርብቶ አደር ማኅበረሰቦች መካከል በተካሄደ ግጭት በአንድ ሳምንት ውስጥ ከ160 በላይ የሚሆኑ ሰዎች ተገድለዋል። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ቃል አቀባይ ባባር ባሎች ያብራራሉ።
As the displacement continues at this massive scale, fear are
የመፈናቀል ሁኔታ በከፍተኛ ደረጃ በቀጠለበት በአሁኑ ወቅት የአልበርት ሃይቅን አቋርጠው ወደ ዩጋንዳ የሚሰደዱ ሰዎች ብዛት ሊጨምር ይችላል የሚል ስጋት አለ።
አብዛኞቹ ከሀገራቸው የተሰደዱ ሰዎች ውሎ አድሮ ወደ ሀገራቸው መመለስ ይፈልጋሉ። እንደ ጆርዳን ነዋሪው ፍልስጤማዊ መሐመድ ዲያብ አብዛኛውን ህይወታቸውን በስደተኛ ሰፈሮች የኖሩ ሳይቀሩ የመመለስ ህልም አይለያቸውም።
معقول يتخلوا عن هالوطن
There is no way we will give up on our homeland.
በአገራችን ላይ ምንጊዜም ቢሆን ተስፋ አንቆርጥም። በፍጹም ሊሆን አይችልም። መጪው ትውልድ ተስፋ አይቆርጥም። እኛ ስንሞት ሌሎች ይተኩናል አይደል?
ይሁንና ወደ ሀገራቸው የሚመለሱ ሰዎች ብዛት የላቸውም። አዳዲስ ግጭቶች፣ ክትትሎች፣ ወንጀልና የሰብአዊ መብት ረገጣዎች አዲስ መፈናቀልን ያስከትላሉ። በአሁኑ ወቅት ከመኖሪያቸው የተፈናቀሉ ሰዎች ቁጥር የፈረንሳይ ህዝብ ብዛትን ያክላል። አብዛኞቹ ሰዎች የተፈናቀሉት ከአፍጋኒስታን፣ ከሶሪያ፣ ከደቡብ ሱዳን፣ ከሚያንማርና ከሶማሊያ ናቸው። በኒውዮርክ ከተማ የተባበሩት መንግስታት ድርጅት ስራ አስኪያጅ ኒነት ካሌ
And when you look at those countries you can see that both Afghanistan and Somalia have had
አፍጋኒስታንንና ሶማሊያን بنመለከት ለምሳሌ ከ40 አመታት በላይ ለሆነ ጊዜ መፈናቀል ሲደጋገምባቸው ቆይቷል።
ኬሊ አያይዘውም ኢትዮጵያንና ካሜሩንን በመሳሰሉት ሀገሮች ውስጥ የሚካሄዱት የዘር ግጭቶች ለመፈናቀሉ ሁኔታ መደጋገም ምክንያት ሆነዋል። ቬንዙዌላን በመሳሰሉት ሀገሮች ግን ከቅርብ ጊዜያት ወዲህ የተከሰተ ነው ይላሉ ባለስልጣኗ።
And then the other big story of course has been Venezuela where over since 2015
ሌላው ትልቁ የመፈናቀሉ ወሬ በቬንዙዌላ ያለው ነው። ከአራት አመታት ወዲህ ከአራት ሚሊዮን በላይ የሚሆኑ ሰዎች ከሀገሪቱ ተሰደዋል።
ኬሊ እንደሚሉት በአሁኑ ወቅት ኮሎምቢያ ውስጥ 1.3 ሚሊዮን የሚሆኑ የቬንዙዌላ ተወላጆች ተመዝግበው ይኖራሉ። 800 ሺህ የሚሆኑት ደግሞ በፔሩ ተጠግተዋል። ቱርክ፣ ሊባኖስና ዮርዳኖስ በአብዛኛው ሶሪያውያን ስደተኞችን ያስተናግዳሉ። አንዳንድ ሀገሮች የውጭ ስደተኞችን እየተቀበሉ በውስጣቸው የሚካሄዱ ግጭቶች የውስጥ መፈናቀልን ያስከትላሉ። አብዛኞቹ ከሀገራቸው የሚሰደዱ ሰዎች የኑሮ ሁኔታ አደገኛ ስለሆነባቸው ነው። ሰዎች ከማዕከላዊ አሜሪካ ወደ ዩናይትድ ስቴትስ የሚጎርፉበት ምክንያት ይህ ነው ይላሉ በኒውዮርክ ከተማ የተባበሩት መንግስታት ድርጅት ስራ አስኪያጅ ኒነት ካሌ።
There are very gripping accounts of situations where neighbors or neighborhoods are controlled by
በጣም የሚያስደነግጥ ሁኔታ ተርክት ነው ያለው። ጎረቤቶች ወይንም ሰፈሮች በተቀናቃኝ የወንጀል ቡድኖች ቁጥጥር ስር ይሆኑና ወጣት ወንዶች ያላቸው አማራጭ የወንጀለኛ ቡድኖች አባል መሆን ወይም መግደልና መገደል ይሆናል። ወጣት ሴቶች ያላቸው እድል ደግሞ ለወሲብ ስራ መጠለፍ ነው።
የተባበሩት መንግስታት ድርጅት ያወጣው ዘገባ ዓለም አቀፍ ማህበረሰብ ህዝቦቻቸው ለመሰደድ የሚገደዱባቸው ሀገሮች ኢኮኖሚና የጸጥታ ሁኔታ እንዲሻሻል በማድረግ እንዲረዳ ጥሪ አቅርበዋል።
አድማጮች ስርጭታችን ይቀጥላል። የሰማችሁት የዕለቱን አብይ ርዕስ ነበር። ቀደም ብለን በመግቢያችን እንደጠቀምነው ዛሬ አብዛኛው ስርጭታችን ዕለቱን ማለትም የስደተኞችን ቀን ይመለከታል። ተከታዩም ወደ አክሱም ያሻግረናል። ዓለም አቀፉ የስደተኞች ቀን እየታሰበ ባለበት በዛሬው ዕለት በአክሱም ዩኒቨርሲቲ ትምህርቱን በመከታተል ላይ የሚገኘውን ኤርትራዊውን ስደተኛ ባራሂ ወልዳይን ስለ ሕይወቱ በተለይም ደግሞ በዩኒቨርሲቲው ስለነበረው ቆይታ የመቀሌው ዘጋቢያችን ሙልጌታ ጽባ አነጋግሮታል።
ከአምስት ዓመታት በፊት ነበር ሀገሩን ትቶ ድንበር ተሻግሮ ወደ ኢትዮጵያ የገባው። ባራኺ ወልዳይ ይባላል። ለአንድ ዓመት በዓድ ሐርሽ ስደተኞች ካምፕ ከቆየ በኋላ ከተሰደደበት ሀገር የትምህርት እድል አግኝቶ በአክሱም ዩኒቨርሲቲ በነርሲንግ የመጀመሪያ ዲግሪ የመማር እድል ተሰጥቶታል።
ከኤርትራ እንደመጣሁ ልክ ወደ ካምፕ ነው የገባው። ካምፕ ከገባሁ በኋላ ደግሞ ኦፖርቹኒቲ ተገኘ። ወደ ዩኒቨርሲቲ መግቢያ ፈተና ነበር እና እዛ ፈተና ላይ ነው የተሳተፍኩ። ከዛ በኋላ ሰክሰስፉል ሆንኩ። ከዛ በኋላ ወደ ዩኒቨርሲቲ ነው የገባው። እዛ አክሱም ዩኒቨርሲቲ ደግሞ በቃ አሁን አራት ዓመት ሆኗል፣ ግራጁዌት አድርጋለሁ ማለት ነው።
ባራኺ የሚማርበት የአክሱም ዩኒቨርሲቲ በኢትዮጵያ ካሉ ዩኒቨርሲቲዎች ሁሉ በመጠለያ ጣቢያዎች ለሚኖሩ ኤርትራውያን ስደተኞች በቅርብ ርቀት የሚገኝ ነው። በዩኒቨርሲቲ ቆይታውም ከማህበረሰቡ ጋር ተቀላቅለው እየተማረ መልካም ግንኙነት መመስረቱን የሚናገረው ባራኺ በቆይታው የቋንቋ ለመግባባት ያስቸግረው እንደነበር ተናግሯል።
አማርኛ እንኳን አሁን እስካሁን በደንብ አልቻልኩም፣ ግን ትንሽ ነው የሚሞክረው። መጀመሪያ በጣም ይከብዳል ነበር፣ ማለት አዲስ ቋንቋ ነው፣ በጣም ይከብዳል ነበር። ከዛ ከጓደኞች ጋር ካፌ ጋር የሄድኩ ነበር፣ ብዙ ነገር ከእነሱም ተማርኩና ከጊዜ ወደ ጊዜ ትንሽ የተሻልኩ የመጣው። ያ መጀመሪያው ፍሬንድ መመስረት በጣም ከባድ ነው፣ ምክንያቱ ከእነሱም መግባባት አለብህ ማለት ነው። እኔ ከእነሱ መግባባት አልችልም ነበር፣ በጣም ይከብድ ነበር። ከዛ አንድ ሴሚስተር እስከ ሁለት ሴሚስተር በጣም በቃ ያሸግረን ነበር። ከዛ በኋላ ግን በቃ ከነሱም የተቀላቀልኩ ከነሱም የተሰበሰብኩ ትንሽ የቻልኩ መጣሁ ማለት ነው።
ባራኺ ከሁለት ሳምንታት በኋላ ከአክሱም ዩኒቨርሲቲ በነርሲንግ በዲግሪ ይመረቃል። ሆኖም ተመልሶ ወደ ስደተኞች መጠለያ ጣቢያ እንደሚገባና እድል ካገኘ ግን ትምህርቱን መቀጠል እንደሚፈልግ ገልጿል።
አሁን ተመርቄ እዛ ጋር መቆም አልወደድም፣ በቃ እቀጥላለሁ እስከ መጨረሻ ኦፖርቹኒቲ ከተገኘ በቃ ወደ ማስትሬት ፒኤችዲ በቃ እቀጥላለሁ። ከግቢ እንደወጣሁ እኔን ወደ ካምፕ ነው የሚለው፣ ምክንያቱ ካምፕ ሌላ ቦታ ማቁ ብዛ አላቁም፣ ካምፕ ግን እመለሳለሁ እርግጠኛ ነኝ፣ ምክንያቱ እዛ ነው የኛ ስፍራ። እዛ ደግሞ ስራ ከተገኘ የሆነ ኦፖርቹኒቲ እስከሚገኘው ድረስ እዛ ጋር ነው የሚቀመጠው።
ከሀገርህ ተሰድደህ ስለወጣህ ተስፋ መቁረጥ አይገባም የሚል አቋም ያለው ባራኺ ስደተኛ ያገኘውን እድል ተጠቅሞ ህይወቱን ለመቀየር መበርታት አለበት ይላል።
እንደ እኔ ብዙ ወጣቶች አሉ እዛ ካምፕ ላይ ኤርትራውያን ወጣቶች፣ እና እዛ ከመቀመጥ በቃ ወደ ዩኒቨርሲቲ ገብተ ወይም ሌላ ኦፖርቹኒቲ መጠቀም ነው። እኛን ረፊጅ ነው ብለን መቀመጥ ማለት ከባድ ነው። ራይ የሌላቸው ብዙ ወጣቶች አለው እና በቃ ከዛን ትንሽ ወጥተው ወደ ዩኒቨርሲቲ ወጥቶ የሆነ ህይወታቸው መምራት ይሻላል ብዬ ነው ያሰው።
በአሁኑ ጊዜ ከ300 በላይ አዲስ ኤርትራውያን ስደተኞች በየቀኑ ወደ መጠለያ ጣቢያዎች እንደሚገቡ ምንጮች ለቪኦኤ ተናግሯል። በትግራይ ክልል በሚገኙ አራት የመጠለያ ጣቢያዎች ከ50,000 በላይ ኤርትራውያን ስደተኞች እንዳሉም ተገልጿል። ለአሜሪካ ድምጽ ሙልጌታ ጽባህም አክሱም።
ሙሉጌታን ለዘገባው እናመሰግናለን። በዛሬው የዓለም የስደተኞች ቀን ልዩ ዘገባዎቻችንን ስንቀጥል ደግሞ ወደ ጋምቤላ ይሆናል የምናመራው። ዘጋቢያችን ናኮር መልካ ወደ ጋምቤላ ተጉዞ ከአንድ ወጣት ጋር ያደረገውን ውይይት ይዞልናል። ሐኪም ወል ስላሳለፈው ችግር፣ ስለ ወደፊት ህልሙና ሌሎችም ከናኮር መልካ ጋር ተወያይቷል። እንሆ
የበረሃዋ ገነት ተብላ ከምትጠራው ጋምቤላ ከተማ 45 ኪሎ ሜትር ርቆ በስተሰሜን ምዕራብ አቅጣጫ የሚገኘው የደቡብ ሱዳን ስደተኞች ጣቢያ ሁሌ ውስጥ እገኛለሁ። ለምለሙ የጋምቤላ ምድር ክረምቱ ይበልጥ አስውቦት አረንጓዴ በአረንጓዴ ተላብሶ የተስፋ ስሜትን ያጭራል። የመሰናዶ ትምህርቱን በ12ኛ ክፍል የዩኒቨርሲቲ መግቢያ ፈተና ማጠናቀቁን ያረጋገጠው የ18 ዓመቱ ተማሪ ሐኪሙል በሚቀጥለው ዓመት ዩኒቨርሲቲ ለመግባት ያለውን ጉጉትና ምኞቱን እንዲህ ይገልጻል።
For the way that I understand the question, they are really closely to the idea that I read for.
ሁሉንም ጥያቄዎች በአግባቡ ተደርቼ መልሻለሁ ብዬ አስባለሁ። የፈጣሪ ፈቃድ ከተጨመረበትና እኔም ያቅሜን ሁሉ ስለሰራው ዩኒቨርሲቲ ገባለሁ ብዬ ተስፋ አደርጋለሁ። የዩኒቨርሲቲ ትምህርቴንም ስጨርስ የሀገሬ ፕሬዝዳንት መሆን እፈልጋለሁ። ምክንያቱም ሀገሬ ዲሞክራሲን ትሻለች። ዲሞክራሲ የስልጣኔ ሁሉ ምንጭ መሆኑን ማስተማር እፈልጋለሁ። ሰላም ደግሞ የስልጣኔ መሰረት ነው። ሰላም ከሌለ ምንም የለም።
The peace is the key of civilization. If you lose peace, you lose everything.
ያኔ በፈረንጆቹ አቆጣጠር በ2011 ዓመተ ምህረት የዛሬ 8 ዓመት ገደማ ማለት ነው ደቡብ ሱዳን ነጻ አገር መሆኗን ስታረጋግጥ ደስ ያላለው የለም ይላል ሐኪም። ከሁለት ዓመታት በኋላ በ2013 ዓመተ ምህረት ወደ እርስ በርስ ጦርነት ስገባና በሌላኛው ወገን ደግሞ ስልጣን ለኔ ይገባኛል የሚል ሽኩቻ በገዢውና ተቃዋሚ ቡድን መካከል መፈጠሩ ግጭቱ እንዲያይል ትልቅ አስተዋጽኦ ነበረው ይላል። በዚህ ምክንያት እሱ ሁለት እህቶቹና አንድ ወንድሙ ከእናታቸው ጋር ለስደት መዳረጋቸውን በቁጭት ያስታውሳል። አባቱ እዛው ደቡብ ሱዳን ጁባ መቅረታቸውን ገልጾ የእርስ በርስ ጦርነቱ ቤተሰቡን ምን ያህል እንደጎዳ ይናገራል ሐኪም።
We are living from Afnal State which is Malakal.
የምንኖርባት ማላካል የጦርነት አውድማ ስትሆን ከማላካል ስንወጣ ብዙ ነገራችንን አጥተን ነበር። መኪና ነበረን፣ መኪናችንን አጥተናል። ምግብና ልብስ መጠለያ ለማግኘት ተቸግረን ነበር። የአየር ሁኔታ ምቹ አልነበረ። ሰኔ 2014 ዓመተ ምህረት የዓለም አቀፉ ስደተኛ ተቋም ባልደረቦች በደቡብ ሱዳንና ኢትዮጵያ ድንበር መካከል ወደሚገኘው እኛ ያለንበት ቀበሌ መጡ። ከጉርቤ ወደ ኩሌ መተን እዚህ እየኖርን ነው ማለት ነው። ትምርቴንም ከ8ኛ ክፍል ጀምሮ የቀጠልኩት እዚሁ መጠለያ ውስጥ ነው ማለት ነው።
I started my education since 2014 from grade 8 and now I'm grade 12 student.
ቤተሰቦቼ አሁንም እንደተበተኑ ናቸው። ታላቅ እህቴ ፉኒዶ የሚባል የስደተኛ ጣቢያ ውስጥ ናት። እኔ አንድ እህቴና አንድ ወንድሜ እንዲሁም እናቴ ኩሌ ውስጥ ነን ይላል ሐኪም። አገሩንና ህዝቦቿን እንደሚወድ የገለጸው ሐኪም አሁንም ባለሙሉ ተስፋና አገር ወደ ሰላም እንድትመለስ በተቻለ ሁሉ ሊያበረክት ፍላጎት እንዳለው ጠቅሶ ለዓለም አቀፍ ማህበረሰብም መልእክት አስተላልፏል።
Yeah, if the world will going to try its labor best, I hope that our country can.
የዓለም አቀፍ ማህበረሰብ የደቡብ ሱዳንን ሰላም ለመመለስ የሚቻለውን ሁሉ ቢያደርግ ሰላሟ ሊመለስ ይችላል። እኔ በአሁኑ ሰዓት ማቀናጀት የምችለው ነገር ቢኖር ደስ ይለኝ ነበር። እስከተቻለኝ ድረስ ግን የሰላምን አስፈላጊነት አስተምራለሁ።
through the way that they can live in peaceful manner.
የኩሌ መሰናዶ ትምህርት ቤት ምክትል ርዕሰ መምህር መለስ ቡልቡላ ስለ ሐኪም ሲናገሩ ታታሪ ከአንደኛ እስከ አምስተኛ ማዕረግ በመውጣት ጠንክሮ በመማር የሀገሩን ችግር ብቻ ሳይሆን የአፍሪካን ብሎም የዓለምን እፈታለሁ ብሎ የሚያስብ በባህሪውም ተግባቢና የሰው ፍቅር ያለው ነው ብለዋል። በኩሌ ስደተኞች ጣቢያ ከ42000 በላይ የደቡብ ሱዳን ስደተኞች ይገኛሉ። ከ9000 በላይ ከአንደኛ እስከ 12ኛ ክፍል የሚማሩ ተማሪዎች አሉ ብለዋል የጣቢያው አስተባባሪ አቶ ጌታው መኮንን። በጋምቤላ ኩሌን ጨምሮ 6 የስደተኞች ጣቢያዎች የሚገኙ ሲሆን ከ300000 በላይ የደቡብ ሱዳን ስደተኞች እንደተጠለሉ ከስደትና ስደት ተመላሾች ጉዳይ ድርጅት የጋምቤላ ቅርንጫፍ ጽህፈት ቤት ያገኘውት መረጃ ያመለክታል። የዓለም ስደተኞች ቀን ዛሬ በሁሉም ጣቢያዎች ታስቦ ውሏል። ናኮር መልካ ኩሌ ጋምቤላ።
ወደ መጨረሻው የመጽሔቱ ርዕስ እንሻገራለን አድማጮች። ኬንያ ዳዳብ ስደተኞች መጠለያ ውስጥ የሚኖሩ ስደተኞች በኬንያ በተለያዩ ቦታዎች የሽብር ጥቃት ሲፈጸም ስደተኛውም ላይ እንግልት እንደሚደርስበት ማየታቸውን ወይም መታዘባቸውን ይናገራሉ። ስደተኞቹ የኬንያ መንግስት ዳዳብን ለመዝጋት ያስተላለፉን ውሳኔ እንዲያጤነውም ጠይቀዋል። ገልሞ ዳዊት ዝርዝሩን ይዟል።
ለረጅም ዓመታት በኬንያው ደዳብ የስደተኞች ካምፕ የተጠለሉ በተለያዩ ጊዜያት በሀገሪቱ የተለያዩ ቦታዎች የሽብር ጥቃት ሲፈጸም ከጉዳዩ ጋር ግንኙነት የሌላቸው ስደተኞች ለእንግልቶች ይዳረጋሉ ሲሉ ቅሬታቸውን አሰምተዋል። የመንግስት የጸጥታ ኃይሎች ጥቃት አድርሰዋል የተባሉትን ሰዎች ለመያዝ በአካባቢው የሚያደርጉት እንቅስቃሴም ስለ ጥቃቶቹ የማያውቀውን አብዛኛውን ስደተኛ ለብዙ ችግር ዳርጎታል ይላሉ። አቶ አለማየሁ ሆርዶፋ ከ2006 ጀምረው የደዳብ ነዋሪ ናቸው።
በዛ ሰዓት ለምሳሌ ችግር በናይሮቢ ወይ በትራየ ቦታ ተፈጥሮ እዚህ ካምፕ የተፈጠሩትን ያየናቸው ጉዳይ የመጀመሪያው ሰዓት ላፊ ያመጣሉ። ከዛ የተለያየ ፖሊስ ኃይል የወታደሮች ጄሻ ኃይሎች ወደ ካምፕ ውስጥ ወደ ስደተኞች ይመጣሉ። ስደተኞችን የማንገላታት ብዙ ተጽዕኖ በስደተኞች ላይ የማድረስ ስራዎች ይሰራሉ። አንደኛ ሰዓት ላፊ ከሰዓት ካለፍ ለሊት የሚደርስብህ ድብደባ አለ፣ መታሰር አለ፣ ብዙ ነገሮች አሉ እና በስደተኛው ላይ ብዙ ተጽዕኖ አለ። ከዚህ ከካምፕ ውስጥ እንኳን ከአንዱ ስፍራ ወደ አንዱ ስፍራ የመንቀሳቀስ ሁኔታ በጣም አስቸጋሪ ሁኔታ ነው ያለ።
አቶ አለማየሁ አክለው ደዳብ እንደ ጸጥታ ስጋት መፈረጁ በካምፑ የሚኖሩ ስደተኞች ድጋፍ እንዳያገኙ ከልክሏል ይላሉ።
ካምፑ ውስጥ የሚያገለግሉ የተለያዩ ኤጀንሲዎች በጸጥታ ጉድለት እየሸሹ አገልግሎት የምናጣበት ጉዳይ አለ። ምክንያቱም ከጸጥታ የተነሳ ሶስተኛ የተለያየ የትምህርት እድል፣ ውጭ እድል፣ ስኮላርሺፕ፣ ሬስተልመንት፣ የውጭ እድል እንዳይሰጡን ኤጀንሲዎች ወደዚህ አይመጡም፣ ኤምባሲዎች ወደዚህ አይመጡም። ለምን? የጸጥታ ጉዳይ አለ። አጠቃላይ መንግስትም ብሎክ ያደርጋል በመንገዱን ስለሚዘጋ ወደዚህ መጥተው በዚህ አይነት አገልግሎት ስለማይሰጡን በስደተኛ ላይ ብዙ ተጽዕኖ አለው ማለት ነው።
የኬንያ መንግስት እንደ አውሮፓውያን አቆጣጠር ከ2016 አንስተው አሁንም የደዳብ መጠለያን የመዝጋት ውሳኔው ጸንቶ ነው ያለው። እስካሁን በይፋ የተነገረ መረጃ ባይኖርም የኬንያ መንግስት በ2013 የተፈጸመው የዌስትጌት የገበያ ማዕከል የአልሸባብ ጥቃት በደዳብ የስደተኞች መጠለያ እንደተጠነሰሰ፣ በቅርቡ ጥር 15 2019 ዓ.ም የተፈጸመው የናይሮቢው ዱሲቱ ሆቴል የሽብር ጥቃት አድራሾችም ከደዳብ ጋር ግንኙነት አላቸው ብለዋል መንግስት። ኦመድ ዑመር ከ15 ዓመት በፊት ከጋምቤላ ክልል ወደ ደዳብ ካምፕ የሸሹ የስድስት ልጆች አባት ትውልድ ኢትዮጵያዊ ስደተኛ ናቸው። የደዳብ ስደተኞች በኬንያ ሽብር ጥቃት እንደሌሉበት እንዴት ያውቃሉ ወይ ብዬ ጠይቄያቸው ነበር።
የለም፣ በፍጹም የለም። ምክንያቱም እኛ እንደኛው እንደ ኢትዮጵያውያን አይተን ሰምተንም አናውቅም። መንግስት እንደዚህ አድርጋቸዋል የሚል ካልሆነ በስተቀር እኛ አለ ብለን የምንገምተው ወይም የምናገረው ነገር አይኖርም።
አቶ ኡመድም እንደ አቶ አለማየሁ ከጸጥታ ጋር የተያያዙ ክስተቶች በካምፑ ነዋሪ ላይ ስለሚያደርሱት ጉዳት ይናገራሉ።
አንድ ሰው ቢታመም በእኛ ብሎክ አሁን ሰው ታሞ ወደ ሆስፒታል ለመውሰድ ማታ ከሆነ አንሄድም። ምክንያቱም በመሀል የሚደርስብን ነገር አታውቅም። ጨለማን ሁለተኛ የሚጠብቅ ኃይል አይኖርም። ወይ ወንድሞቻችን ጋር ሄደን ወይ ሞተር ሳይክል ለምንን ካገኘን አብረን በጋራ የምንሄድበት ሁኔታዎች ካልሆነ በስተቀር ደፍሮ የሚሄድ ሰው አይኖርም። ምክንያቱም የዛን ያህል ፍራቻ ስላለ ማለት። ስለዚህ አንደኛ የታመመ ሰው አጠገብ አስቀምጠ ለብዙን ሰዓት በማቆየት፣ ሁለተኛ ራሲ ደግሞ አካባቢን ባለማመን የተነሳ ይጎዳል ሳይኮሎጂካል። ስለዚህ ሳይኮሎጂካልም ኢሞሽናልም ከጸጥታ ጋር የተያዙ ችግሮች አብሮ ይጎዱናል።
የኬንያ መንግስት እንደ አውሮፓውያን አቆጣጠር ከ2016 አንስቶ አሁንም የደዳብ መጠለያን የመዝጋት ውሳኔው ጸንቶ ነው ያለው። የኬንያ ጠቅላይ ፍርድ ቤት ውሳኔውን ህገ ወጥ ነው ብሎ ቢከለክልም መንግስት በካምፖ ያሉ ስደተኞች ወይ ወደ ትውልድ ሀገራቸው መመለስ አሊያም በስደተኝነት መቆየት የሚፈልጉት ወደ ካኩማ ስደተኞች ካምፕ እንዲዛወሩ ሲል ወስነዋል። ነገር ግን በደዳብ መጠለያ ያሉ ስደተኞች ሁለቱንም ውሳኔ የኬንያ መንግስት እንዲያጤን ይጠይቃሉ።
ስጋት ያድርበታል ከእኔን ጭምር ማለት። ምክንያቱም እዚህ አካባቢ እንግዲህ ከአስር ዓመት በላይ ኖሬያለሁ። አሁን ዛሬ ተነስ ቢለኝ የት ሄዳለሁ? ለመሄድስ ምን አቅም አለኝ? ማንስ ያጓጉዘኛል? ማንስ ይረዳኛል? የሚል ስጋቶች አሉ። ለምሳሌ የምትሄድበት አካባቢ አታውቅም። ካምፑ ይዘጋል አይዘጋም በሚል ብዙ ችግሮች ውስጥ ይገባሉ ስደተኞች ከእኔን ጭምር ማለት ነው። እንደ እኔ ግምት ካምፑ ባይዘጋና ወይም ለመዝጋት እርምጃ ባይወስድ ይሻላል ብዬ ገምታለሁ።
በደዳብ ያሉ ስደተኞች ይህም ቢሉም ነገ አርብ ጁን 21 2019 ዓ.ም በቅርቡ የተዘጋው የደዳብ ካምፒዮስ መጠለያ ሰፈር የኬንያው ማዕከላዊ መንግስት መሬቱን ለጋሪሳ ግዛት አስተዳደር ያስረክባል። ለአሜሪካ ድምፅ ገልሞ ዳዊት ደዳብ።
ገልሞ ዳዊትን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ30 መሆኑን የስቱዲዮ ሰዓታችን ያመለክታል። ዋና ዋናውን የዓለም ዜና ባጫጭሩ ከቆንጅት ታየ።
በዓለም ዙሪያ ጦርነት፣ መሳደድና ግጭት ሸሽተው ከመኖሪያቸው የተፈናቀሉ ወደ 71 ሚሊዮን የሚጠጉ ሰዎች መኖራቸውን የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር UNHCR ተናገረ። በዛሬው የዓለም የስደተኞች ቀን ዋዜማ ትናንትና ያወጣው አዲስ ዘገባ መስሪያ ቤቱ ከሰባ ዓመታት በፊት ከተመሰረተበት ጊዜ አንስቶ የተፈናቃይ ብዛት ይህን ያህል ቁጥር ላይ ደርሶ እንደማያውቅ ነው የተናገረው። የሱዳኑን ተቃውሞ የሚያስተባብሩት ቡድኖች ሌሊት ሌሊት ሰልፍ እያካሄድን የጦር ሰራዊቱ ስልጣኑን ለሲቪላዊ አስተዳደር እንዲያዛውር ትግላችንን እንቀጥላለን ሲሉ ተናገሩ። የሰልፉ አደራጅ ቡድን ኤስፒኤ ይህን ሐሳብ ያመጣ ነው የሽግግሩ ወታደራዊ ምክር ቤት ለሁለት ሳምንታት ኢንተርኔት አገልግሎት ዘግቶ ስለነበረ በዚያ ምክንያት የተፈጠረውን ክፍተት ለመሙላት ነው ብለዋል። ኢራን በዓለም አቀፍ የአየር ክልል የዩናይትድ ስቴትስን ካለ አብራሪ ተጓዥ አውሮፕላን ድሮን የሚባለው መታመጣሏን የመከላከያ ባለስልጣኖቻቸው ማረጋገጣቸውን ተከትሎ ፕሬዚደንት ዶናልድ ትራምፕ ያቺን ሀገር በማህበራዊ መገናኛ አስጠንቅቀዋል። ኢራን በጣም ከባድ ስህተት ነው የተሳሳተችው ብለዋል ትራምፕ ዛሬ በትዊተር።
አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን። ሁለተኛውን አጋማሽ ስርጭታችንን ጀምረናል። አሁንም የቀጣዩ ዘገባችን ርዕስ የስደት ጉዳይ ይሆናል።
ስደተኞች ወደ ትውልድ አገራቸው እንዲሁም ሶስተኛ አገር ከሚሸጋገሩበት በተጨማሪ አገር ውስጥ ከዜጎች ጋር የሚኖሩበት አሰራርም እየተዘረጋ መሆኑን የኢትዮጵያ ስደተኞችና ከስደት ተመላሾች ድርጅት አስታወቀ። ዓለም አቀፉ የስደተኞች ቀን ዛሬ ቀደም ብለን እንደጠቆም ነው በኢትዮጵያም ታስቦ ውሏል። ዘጋቢያችን ሙክታር ጀማል የድርጅቱን ቃል አቀባይ አቶ ያሲን አልይን አወያይቶ ተከታዩን አድርሶናል።
ስሜ ያሲና አልይ ይባላለሁ። በስደት ሚኒስቴር ከስደት ተመላሽ ጉዳዮች ኤጀንሲ የህዝብ ግንኙነት አገልግሎት ኃላፊ ነኝ።
በጣም ነው የማመሰግነው አቶ ያሲን። ዓለም አቀፍ የስደተኞች ቀን እየተከበረ ይገኛል። ኢትዮጵያ ደግሞ ወደ 1 ሚሊዮን የሚጠጋ ስደተኛ ተቀብላ የምታኖር ሀገር ናት። እስቲ ጠቅለል ባለ እይታ በቃይ ላይ ስላሉ ስደተኞች ጉዳይ እናንሳ።
እንግዲህ በአሁኑ ሰዓት ስደተኞች ታስረው የሚገኙት በመጡበት በገቡበት አካባቢ ነው ብዛት የሚሆነው። የኢትዮጵያ ሶማሌ ክልል ውስጥ ጆሎ አዶ የሚባል አካባቢ አለ። እዛ አካባቢ ይኖራሉ የሶማሌ ስደተኞች። በምስራቅ በኩል በጅጅጋ እና አካባቢ እንደዚሁ ሰፈ የሚኖሩ የኢትዮጵያ ሶማሌ ስደተኞች አሉ። ምዕራብ ኢትዮጵያ በኩል ስንሄድ እንደዚህ የደቡብ ሱዳን ስደተኞች ጋምቤላ እና አካባቢ ሰፈው ይኖራሉ። በቤኒሻንጉል ጉሙዝ ክልል አካባቢ የሰሜን ሱዳን እና ከብሉ ናይል ግዛት ተፈናቅለው የመጡ ስደተኞች አሉ። ወደ ሰሜን አካባቢ ስንሄድ በዚሁ የኤርትራ ስደተኞች በትግራይ ክልላዊ መንግስት የሽሬ እንዳስላሴ እና አካባቢው ባሉ መጠለያ ቤት ሰፍረው የሚኖሩ ናቸው። አሁንም በተመሳሳይ ወደ አፋር የኤርትራ አፋር የሚባሉ አሉ። እነሱም እንደዚሁ በሰመራና አካባቢ ሰፍረው የሚኖሩበት አካባቢ ነው ያለው። ከዛ ባለፈ እንደዚህ በጊዜ እንደመጠለያ ጣቢያ ባይሆንም የኬንያ ቦረና ስደተኞች አሉ። በዲሎና መጋዶ በሜጋ አካባቢ የሚኖሩ በካምፕ ደረጃ ባይባልም እንደዚሁ የተወሰኑ አሉ። እንደዚሁ ደግሞ በተመሳሳይ ዲማ የሚባል ቦታ አለ። በጋምቤላ ክልላዊ መንግስት ከሚዛን በዲማ በኩል አድርጎ አንድ መጠለያ ጣቢያ አለን። እዚ አካባቢ የሚኖሩ እንደዚሁ የደቡብ ሱዳን ስደተኞች አሉ። በተወሰነ ደረጃም እንደዚሁ እዚህ ከተማ ውስጥም ተጠልለው የሚኖሩ የከተማ ስደተኞች ፈቃድ ያገኙ ስደተኞች ያሉን ማለት ነው።
በአጠቃላይ እነዚህ ስደተኞች ከቤታቸው ከቀያቸው የመፈናቀል እና ለስደት የመብቃት ምክንያቶች ምን ምን ናቸው?
በምስራቅ እንግዲህ የምስራቅ አፍሪካ የጎረቤት ሀገሮች ነው። ምስራቅ አፍሪካ አካባቢ ያለውን የፖለቲካ ትኩሳትም እንደዚህ ትጥቆም ተሰባሽን ቀውሶች አሉ። ለስደተኞቹ መነሻ እነዚህ ናቸው። አብዛኛው ግጭት አለ። በተለይ እንደ ጎሳ ግጭት ይኖራል። ከዛ ደግሞ እንደዚህ ከመንግስታትም ጋር ያለ እንደዚህ የፖለቲካ ጉዳዮች ሊሆኑ ይችላሉ። እነዚህ ናቸው የተፈጥሮ ችግሮች እንደዚህ ያስከድሯቸዋል። በአጠቃላይ ግን የሰው ሰራሽ እና ተፈጥሮ ችግሮች ናቸው ለስደት መንስኤ የሆኗቸው።
የእነዚህ ስደተኞች እጣ ፈንታ ምንድን ነው? የኢትዮጵያ የስደተኞችና ከስደት ተመላሽ ኤጀንሲ ምንድን የሚያደርግላቸው? እዚሁ ነው አቆይቶ የሚያስቆያቸው? ወደ ሀገራቸው ነው ወይ የሚመልሰው? ወደ ሶስተኛ ሀገር ነው ወይ የሚያሸጋግራቸው? ምንድን ነው እጣ ፈንታቸው?
ብዙ አንዱ አማራጭ የሆነ ያ እሱን ያሳደደው ችግር ተፈቷል ብሎ ሲታመንና ሲያምን እና ፈቃደኛ ሲሆን ስደተኛ በራሱ ወደ ነበረበት እንዲመለስ እናደርጋለን። ይህ አንዱ አማራጭ ነው። ሌላኛው በተለይ አሁን ላይ ድሉም እየቀነሰ የመጣው የሪሴትልመንት ድል፣ ሌሎች የአውሮፓም አሜሪካም አውስትራሊያም እንደዚህ በፊት በተወሰነ ጊዜ ለስደተኞች በሶስተኛ ሀገር ላይ እነሱ ሀገር ላይ እንዲኖሩ የሚሰጡት ድል ነበር፣ የሪሴትልመንት የምንለው ማለት ነው። እሱን ሁለተኛ ሁለተኛ መፍትሄ ነው። ሶስተኛው ላይ አሁንም ሁለት የማይሳካ ከሆነ ተወሰነ ጊዜ አሁንም እዚሁ ካምፕ ባሉበት እንዲቆዩ ነው የሚደረገው። ይሄ እስካሁን ስንሰራበት ቆየነው አካሄድ ነው። ወደፊት ግን ዘላቂ መፍትሄ የምንሰጥበትን ዓለም አቀፉ ኢትዮጵያ የኒውዮርክ ላይ አንድ የተፈረመ ስምምነት አለ። የስደተኞችን በዘላቂነት ለማሻሻል እና ስደተኛው አንድ ሀገር ሲኖርም ደግሞ እዛ ያለ በአካባቢ ያሉ ዜጋም አለ ማህበረሰብ አለ እሱም ተጠቃሚ ሊያደርግ በሚችል መንገድ ስራ ሞር የዲቨሎፕመንታል በሆኑ ስራዎች ላይ እንዲሰራ ማድረግ አዲስ አፕሮች አለ። እሱም አሁን በሰሞኑ ይፋ የሚደረግ ነው የሚሆነው።
የመማር ማስተማር ሂደቱ በተለይ ለልጆች የተሻለ እድል የመፍጠር ምን የሚመቻች ነገሮች አላቸው? በተለይ የትምህርትን በተመለከተ የተሻለ እጣ የመፍጠር እድል አላቸው? በስደተኞች ካምፕ ውስጥ የሚኖሩ ተማሪዎች ልጆች
ትምህርት ላይ በጣም በሰፊው ነው የምንሰራው። ከታች ጀምሮ ያሉ ተማሪዎች አሉ እስከ ላይ ድረስ በፌስ ሃይስኩል እስከሚጨርስ ጊዜ ባለው ድረስ የተወሰኑትን የእኛ ተቋም በየ አካባቢ ያሉ የመንግስታዊ ትምህርት ቤቶች አሉ። እኛ ማቴሪያሉን ግንባታውንም እንደዚሁ እያገዝን የሚሰጥበት ያሉ በተለይ ከአንድ እስከ አስር ባለው ጊዜ ድረስ ተዘስተ እንሰጣለን። ከዛ ሲያልፍ መሆኑም ደግሞ የነሱ ህይወት የነሱ ነገ የተሻለ መሆን ስላለበት የዩኒቨርሲቲ ስኮላርሽፕ እንሰጣለን። አሁንም እየተሰጠን ያለው
የት የት ነው ዩኒቨርሲቲ የሚያገኙ?
አሁን በጋምቤላ ዩኒቨርሲቲ ይማራሉ። ሶሳ አለን፣ መቀሌ አዲግራት አካባቢ አለን፣ ጅጅጋ ዩኒቨርሲቲ አለን፣ ሰማራ አለን፣ ሳምባ አለን። ለእነሱ በሚቀርባቸው ቦታ ግን ሙሉ የስኮላርሽፕ እድል እንሰጣቸዋለን፣ ይማራሉ።
የኢትዮጵያ የስደተኞችና ከስደት ተመላሾች ኤጀንሲ ለሚያስፈልጋቸው መሰረታዊ ጉዳዮች፣ ለመሰረታዊ ፍላጎቶች ከማን ነው ወጪ የሚያገኘው? ከማን ጋር ነው አብሮት የሚሰራው?
ሰብአዊ አገልግሎት፣ መሰረታዊ አገልግሎቶችን በማቅረብ ረገድ አንዱ በመንግስታት ድርጅት ከፍተኛ የስደተኞች ኮሚሽነር የሚባል ዩኤንኤችሲአር የሚባል ተቋም አለ። እሱ በተለይ ከዶኖሮችም ከለጋሽ ሀገራቶችን ማሰባሰብ ለስደተኛ የሚያስፈልጉ ነገሮች ፍላጎት አሰባስባል፣ ያመጣል። ከኛ ተቋም ጋር በመሆን የሰብአዊ አገልግሎት እንሰጣለን ማለት ነው። ሌላኛው እንደዚህ የዓለም አቀፉ የተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም ደብሊውኤፍፒ የምንለው ተቋም አለ። እሱ ደግሞ እንደዚህ ለስደተኞች በሬሽን መልክ የሚሰጠውን የምግብ እና ሌሎች አጋዥ ምግቦችን የእነሱን ፍላጎት ከለጋሽ ሀገራቶች አሰባስቦ አሁን ከኛ ተቋም ጋር ወደኛ ተቋም ያመጣል። እኛ ተቋም ደግሞ እንደዚሁ የስርጭት ስራ ይሰራል። በተጨማሪም ደግሞ ይህን ጋፕ ደግሞ አሁን በእነዚህ ያልተሸፈኑ ክፍተቶች፣ የአገልግሎት እጥረቶች ካሉ ሌሎች እንደዚሁ በእኛ ስር የሚሰሩ የዓለም አቀፍ እና የሀገር በቀል ግብረሰናይ ድርጅቶች አሉ። እነሱንም እያሳተፍን የምንሰራው ነው የሚሆኑ።
አቶ ያሲን አልይ በኢትዮጵያ የስደተኞችና ከስደት ተመላሾች ኤጀንሲ የሕዝብ ግንኙነት ኃላፊ ይህን ቃለ መጠይቅ ለማድረግ ፈቃደኛ በመሆኑ በአሜሪካን ድምፅ አድማጮች ስም በጣም አመሰግኖታለሁ።
እኔም አመሰግናለሁ ሙክታር።
ሙክታር ጀማልና እንግዳውን እናመሰግናለን። አድማጮች፣ አሁን ተከታዩም ከስደተኞች ጉዳይ ጋር የተያያዘ ነው። የዩናይት ስቴትሱ ፕሬዚዳንት ትራምፕ እንደ አውሮፓውያን የዘመን አቆጣጠር በ2020 ዓ ም ለሚካሄደው ፕሬዚዳንታዊ ምርጫ ዳግም ለመመረጥ የምርጫ ዘመቻቸውን በይፋ መጀመራቸውን ባስተዋወቁበት ዋዜማ ሕጋዊ ሰነድ የሌላቸውን በሚሊዮኖች የሚቆጠሩ ፍልሰተኞች የኢሚግሬሽን ባለሥልጣናት ከሀገር ማስወጣት ይጀምራሉ ሲሉ ተናግረዋል። አንዳንዶች እንዲህ አይነቱ አነጋገር በምርጫ ወቅት ተጋግሎ ከሚሰማ ልፈፋነት አይሻገርም ይላሉ። ይሁንና በሚሊዮኖች ለሚቆጠሩ ፍልሰተኞች ንግግራቸው ግን ያዘለው መልእክት ከባድ ማስጠንቀቂያ ሆኖ መቅረቡ አልቀረም ይላል የአሜሪካ ድምፅ ዘጋቢ ራሞን ቴለር ያጠናቀረው ዘገባ። አዳነች ፍሳዬ ይዛ ቀርባለች።
ፕሬዚደንት ትራምፕ የምርጫ ዘመቻ መጀመራቸውን ይፋ ባደረጉበት ወቅት አንዳንድ የተለመዱ መልእክቶችን አስተጋብተዋል።
We believe our country should be a sanctuary for law abiding.
ሀገራችን ሕግን የሚያከብሩ ዜጎች እንጂ የወንጀለኛ ባዕዳን ማጎሪያ መሆን የለባትም የሚል እምነት አለን።
የምርጫ ዘመቻቸውን የጀመሩት ባለፈው ሰኞ ማታ መልእክቶችን በትዊተር ካከታተሉ በኋላ ነው። የኢሚግሬሽን ባለሥልጣኖች ከመጪው ሳምንት አንስቶ በገፍ ከአገር የማስወጣት ተግባር ይጀምራሉ ብለዋል። እንዲህ አይነቱ እርምጃ በብዙ መቶዎች ወይም በብዙ ሺዎች የሚቆጠሩ የጸጥታና የሕግ አስከባሪ ሠራተኞች ሊያሳትፉበት ይገባል። እነዚህ ክፍሎች ደግሞ ከሚገባው በላይ እጥረት ስላለባቸው እንዲጨመሩ እየጠየቁ ነው። በኢሚግሬሽን ጥናት ማዕከል የፖሊሲ ጥናቶች ሥራ አስኪያጅ ጀሲካ ቮን ያብራራሉ።
I think the first thing that has to happen is the government has to have the capacity.
እንደሚመስለኝ ህጉን ለማክበር መጀመሪያ መሆን ያለበት መንግስት በቂ የሰው ኃይል በቃትና ጥራት እንዲኖር ያስፈልጋል። በሌላ አነጋገር የድንበሩ ቀውስ አክትሞ የኢሚግሬሽን ሰራተኞች በአብዛኛው በአገር ውስጥ ያለውን ስራ ለማከናወን የሚችሉ መሆናቸውን ማረጋገጥ ያስፈልጋል።
ፕሬዚዳንቱ ማስጠንቀቂያውን ለማሰማት የመረጡበት ጊዜ ራሱ በዓላማቸው ላይ ጥርጣሬ ያሳድራል። ተቃዋሚዎች በበኩላቸው የእሳቸው አነጋገር የሚያስከፍለው ነገር እንዳለ ከዚህ ቀደም የተረጋገጠ ነው በማለት ያስጠነቅቃሉ። የኒው ጀርሲ የኢሚግሬሽን ህብረት ስራ አስኪያጅ ጆአና ካል
I think we can't put it past the federal government to do what they are saying they want to do.
ፌደራል መንግስት ማድረግ ፈልጋለሁ የሚለውን ቢያደርግ አያስገርምም። ምክንያቱም በድንበሩ ላይ ቤተሰቦችን የመነጣጠል እቅዳቸውን ገቢራዊ አድርገዋልና ይህ ደግሞ አስከፊ ተግባር ቢሆንም ከማከናወን ወደ ኋላ አላሉም። ስለሆነም የሚሉትን እንደሚያደርጉ ማመን ይኖርብናል።
የኢሚግሬሽን ጠበቃ ማቱ ካምሮን በበኩላቸው በገፍ የማስወጣቱ ስራ የሚቻል አይደለም፣ ነገር ግን ህጋዊ ፈቃድ በሌላቸው ፍልሰተኞች ላይ ፍርሃት ማሳደሩ አይቀሬ ነው ብለዋል።
ይህ ማለት ሰዎቹ ቢታመሙ ሐኪም ቤት ከመሄድ ለመቆጠብ ይገደዳሉ። ልጆቻቸውን ወደ ትምህርት ቤት አይወስዱም። ካመቸ ከስራቸውም ሊቀሩ ይችላሉ።
ፕሬዚደንት ትራምፕ ንግግር ባደረጉበት ምሽት ህጋዊ ፈቃድ የሌላቸውን በገፍ ለማባረር ዝተዋል። ከጓተማላ ጋር አስተማማኝ ሶስተኛ ሀገር የሚል ከማዕከላዊ አሜሪካ ወከባን ሸሽተው ወደ ዩናይትድ ስቴትስ የሚያመሩትን ፍልሰተኞች ለማስቆም የሚያስችል ስምምነት ለመፈረም እየተዘጋጁ መሆናቸውን ትራምፕ ተናግረው ነበር።
አድማጮች፣ አሁን ከዋሽንግተን ዲሲ ወደ ድሬዳዋ የሚመልሰን ዘገባ ነው ተከታዩ። ከስደተኞች ጉዳይም ወጣ እንላለን።
በድሬዳዋ የእግር ኳስ ውድድርን ተከትሎ የተነሳ የሰፈር ጸብ ቆይቶ የብሔር መልክ በመያዝ በድርጊቱ ተሳታፊ ያልነበሩ ንጹሐንን ጭምር ለጥቃት መዳረጉን ተጎጂዎች ለአሜሪካ ድምጽ ገልጸዋል። ግጭቱን አስመልክቶ ከፖሊስ ተጨማሪ መረጃ ለማግኘት ያደረግነው ሙከራ ለጊዜው አልተሳካም። አዲስ ቸኮል ዘግቧል።
በድሬዳዋ በተለምዶ ደቻቱና አምስተኛ በሚባሉ ሰፈሮች ወጣቶች መካከል በተፈጠረ ግጭት የሁለት ሰዎች ሕይወት ማለፉና በርካቶች መቁሰላቸው ተገለጸ። ከሁለት ቀን በፊት የደቻቱና አምስተኛ ሰፈር ታዳጊዎች እግር ኳስ ውድድር ወደ ጸብ ተቀይሮ ምሽቱን ውጥረት ነክሶ እንዳደረና የተኩስ ድምጽም ይሰማ እንደነበረ የዓይን እማኞች ይናገራሉ። በማግስቱ ደቻት ወደሚገኝ ትምህርት ቤት ለ8ኛ ክፍል ፈተና የሄደው የአምስተኛ ሰፈር ነዋሪ ተማሪ ላይ ድብደባ በመፈጸሙ የተቆጡ የአምስተኛ ሰፈር ወጣቶች ለበቀል ወደ ደቻቱ መሄዳቸውንና ከደቻቱ ወጣቶች ጋር መጋጨታቸውን በአካባቢው ያነጋገርናቸው ነዋሪዎች ገልጸዋል። ግጭቱ ቆይቶ አድማሱን በማስፋት ያጎራባች ሰፈር ወጣቶችም ተሳትፈውበታል። በዚህም በግጭቱ ተሳታፊ ያልነበሩ ሰላማዊ ነዋሪዎች ሁሉ የጥቃት ሰለባ መሆናቸውን ተጎጂዎች ለቪኦኤ አስታውቀዋል። በወንጭፍና በእጅ ድንጋይ ውርወራ ጎልቶ ይታይበት ነበር የተባለውን ግጭት ለማብረድ የድሬዳዋ ፖሊስ፣ ፌዴራል ፖሊስና መከላከያ ሰራዊት ተሳታፊ ነበሩ። በአጠቃላይ 2 የከተማዋ ነዋሪዎች በግጭት የሞቱ ሲሆን የአካል ጉዳት የደረሰባቸው በርካቶች ናቸው። ግጭቱ በተፈጸመበት አካባቢ የሚገኘው የደቻቱ ጤና ጣቢያ ኃላፊ አቶ ኤፍሬም ጤና ጣቢያቸው ለ25 ወጣቶች የመጀመሪያ ደረጃ ሕክምና እርዳታ ማድረጉን፣ ለሌሎች ቀላል አካል ጉዳት የደረሰባቸው 19 ነዋሪዎች ደግሞ የሕክምና አገልግሎት መስጠታቸውን፣ እንዲሁም አንድ ከባድ አካል ጉዳት የደረሰበት ነዋሪ ደግሞ ወደ ሆስፒታል መላካቸውን ይናገራሉ። የድል ጮራ ሆስፒታል ሜዲካል ዳይሬክተር ዶክተር አብዱራማን አቡበከር በበኩላቸው እንዲህ ይላሉ።
ትላንት ያው 4 ሰው መጥተዋል እንግዲህ በጥይት ተመታን ብለው፣ አንዱ ያው ሬሳ ነው የመጣችው ሴቷ ልጅ ሞታ ነው የመጣችው፣ 3ቱ ቆስሎ ነው የመጡት። አንደኛው ህፃን ልጅ ነው 8-9 ዓመት የሚሆን ልጅ ሆዱ ላይ ነው የተመታው። እሱ ኦፕሬሽን ተደርጎለት አሁን ሆስፒታል ውስጥ ተኝቷል። አሁን ጥሩ ሁኔታ ላይ ነው ያለው። አሁን በዚህ ሁኔታ ማለት ነው ክትትል እየተደረገለት ነው። ሌላው የአጥንት ስብራት ጭንቅላት ላይ አጥንት ስብራት ያጋጠመው ልጅ አለ። እሱን ደግሞ ሐኪሞች አይቶት እየተከታተሉት ነው። ያው ስብራቱን ኦፕሬሽን ያስፈልገዋል፣ ግን ጥሩ ስቴብል ደረጃ ላይ ነው ያለው። ወደ ሐረር ምናልባት ኒውሮ ሰርጅን እዚህ ስለሌለን ልናስተላልፈው እንችላለን፣ ሪፈር ብለነዋል። ሌላው ደግሞ እጅ ላይ የተመታ ልጅ ነው። እጅ ላይ እሱ ስቴብል ነው፣ በጣም ጥሩ ሁኔታ ላይ ነው ያለው። ህክምና ተደርጎለት ሆስፒታል ውስጥ በሰላም ነው ያለው።
ከሰዎች ሞትና ቁስለት ባሻገር የንብረት ቃጠሎና ዘረፋም ነበረ። ኮኔል በተለምዶ ሴፍ ቀደስ በሚባለው አካባቢ በንግድ ስራ የተዳደረ የነበረው ወጣት ባየ በንግድ መደብሩ ላይ ስለተፈጸመበት ዘረፋ እንዲህ ይላል።
በቃ ምንም የተረፈኝ ነገር የለም። እኔ ከነገር ከሁሉም ለለለውበት ላይ በተጣሉት እኔ ጋር መቼ በስድስት ሰዓት ተቀመጥኩበት ዘርፎ የገቡት እና ቡኑ ቤቴም ሁሉ ጉድብ ቲቪ የለ ምን የለ ሁሉ ሁለት ፍሪጅ ሁሉ ስንት ነገር ነው ድሙ ድንጋይ ሁሉ አታይ ሙዚቃ ሁሉ ሁሉ የረወሩት ሁሉ ውድ ምን ያደረጉት እኛም ቤት ብቻ። ምክንያቱ ምን አውቃለሁ? እኔም አላውቅ የተጣሉ ከሌላ ጋር ነው። ምንም አላወቁ
ፈጸሙት መካከል ምታውቃቸዋሉ?
ኧረ ሁሉም እዚህ ሰፈር ናቸው። እዚህ ሰፈር ስም አላውቅም
ግን የሰፈር ልጆች ናቸው።
ከሩቅ አይመጡም። አይ ሰፈር ናቸው።
በግል የቁርስ ምግቦችን በመሸጥ የምትተዳደሩ እናትም የጥቃቱ ሰለባ ነበሩ።
ድንጋዩ ድንጋይ አይመስልህ መስታወቱ ከስክሶኝ ልጄ እዚያ ገረድ ልጄ ጎትቶ አላወጡኝም። አልሐምዱሊላህ የእሷ ብላ የጮኩ ያ ድንጋይ ቆረጣት፣ መብራት እንትን ቆረጣት እግሮ እንዲ ያለ ያ አሁን እዚህ ቦታ ከፍቼ አላሳይህም። እኔም እዚህ ቦታ ያ ችግር ደረሰብኝ። ያ እንደዚህ ያንኩ ጮክ ያው ብዬ አንድ ይወጣኝ በለኝ ዱላ ምን ድንጋይ አሁን እዚህ ቦታ ድንጋይ አሁን እዚህ ቦታ ከፍቼ አላሳይም። እዚህ ቦታ ድንጋይ ነው። አሁን መንቀሳቀስ አልችልም። ያው እንደዚህ ቁጭ ብያለሁ።
ለምንድን ነው ጥቃት የተፈጸመባቸው?
ምን አቀረ የሰፈር ልጆች ሁሉ መጥቶ ያ ምን እንደደረሰብኝ ምን እንደተጠቆመብኝ አላውቅም። እኔ ቡና ያው ሁለት ፌርሙዝ እዚህ ቦታ ድንች ቆርጬ ነው ልጆቼ ማሳድግ። ያ ልጆቼ 5 ልጆች አሉ። ልጆቼ እንደዚህ አስተዳደር ባለቤት የለኝም። ልጆቼ ነው ማስተዳደር። ያ እሱ አይቶ እዚህ ውስጥ ገንዘብ አለ ይባሉኝ። እኔ ምን አውቃለሁ? የልጆቼን ከመሹፍ አልቻልኩ ሰው ነኝ። አሁን ልጆቼ እሱ ቤት አልነበረኝም። በነፍሴ ነው እሱ ራሱ አባቱ ሬሳ ይወጣ ነበር። እሱ ወጣ የረሷን ስል ምን ስል ኧረ ተውኝ በአላህ እኔ ሙስሊም ነኝ ተውኝ አትንኩኝ ካላችሁ ከየት ስሙኝ። ያ እንደዚህ በነፍሴ አልሐምዱሊላህ ከፈለጋችሁ ከፍቼ ያሳያቸዋለሁ ምንም ነገር የለኝም አልኳቸው። መጨረሻ ያው አራግፎ ምን አልኩ ወጡ። ያ ሁለት መዳበሪያ ነው አሁን ተቆሻሻ ውስጥ ተካተዋል ሁሉ።
ግጭቱን በተመለከተ ከፖሊስ መረጃ ለማግኘት ያደረግነው ሙከራ አልተሳካም። ስማቸውን መጥቀስ ያልፈለጉ አንድ ጎልማሳ ድርጊቱ ከአርባ ዓመት በላይ በኖሩባት ድሬዳዋ አይተውት የማያውቁት እንደሆነ ይናገራሉ።
የሕግ በላይነት በዚች አገር ላይ የሌለ መሆኑን የተረዳውበትና በእውነት ጡንቻ ያለው ብቻ አቅመ ደካማውንም ሌላውንም እንደፈለገ ቀጥ የሚኖሩበት አገር መሆኑን ያየሁበት። ፌዴራል መጣ ሊገላግል አልቻለም። ፖሊስ መጣ ሊገላግል አልቻለም። መከላከያ መጣ ምንም አይነት እርምጃ ቢያንስ ድንጋይ ከሁለቱም ወገን እንዲህ በእነሱ ላይ ተንጠራርቶ ድንጋይ የሚወረውሩትን ሰዎች አንተተው ብሎ ይዞ እንደው ሌላ ለእስር ባያበቃቸው ምንድን ነው ጸቡ ለዚህ ልትወረወሩ ይበቃችሁበት ብሎ እንኳን በህግ አካሄድ እንዴት መጠየቅ አልቻለም።
የድሬዳዋ ቄሮ ሊቀመንበር ጨላይ ብርሃን ድርጊቱን የፈጸሙት የብሔርና የሃይማኖት ግጭት እንዲነሳ የሚፈልጉ የለውጡ ተቃዋሚዎች እንደሆኑ ገልጾ በሁለቱም ወገን ጥፋት የፈጸሙ ለህግ እንዲቀርቡ የሚጠበቅበትን ሁሉ እንደሚያደርግ ተናግረዋል። ግጭቱ የብሔር መልክ እንዳይይዝ ከጓደኞቹ ጋር መከላከሉንና ነዋሪው ወደ ቀድሞ ፍቅሩ እንደሚመለስ እርግጠኛ መሆኑን ለአሜሪካ ድምፅ ተናግሯል። የሳተናው ሊቀመንበር ወጣት ሲሳይ በበኩሉ ቀድሞ የጸጥታ ኃይሎች ባሉበት ሊቆም ያልቻለውን ግጭት እነሱ በባዶ እጃቸው ወደ ሌላ ሰፈር እንዳይስፋፋና እንዲቆም ማድረጋቸውን ይጠቅሳል። በችግሩ ዙሪያ ያስተዳደሩ ከፍተኛ አመራሮች ትላንትና ተሰብስበው ማምሸታቸው ከመነገሩ በስተቀር ከአመራሮችም ሆነ ከፖሊስ ስለ ጉዳዩ በይፋ የተገለጸ ነገር የለም። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባው እናመሰግናለን። ተከታዩ ደግሞ ወደ አስመራ የሚወስደን ነው። የኤርትራ የሰማዕታት ቀን መታሰቢያ ዛሬ ሰኔ 13 2011 ዓ.ም በተለያዩ ዝግጅቶች ታስቦ ውለዋል ይለናል የአስመራው ዘጋቢያችን ብርሃን በርሄ። በአስመራ በተካሄደው በዚህ የሰማዕታት ቀን መታሰቢያ ከጠዋቱ 12 ሰዓት አንስቶም ከተለያዩ ስፍራዎች የመጡ የአስመራ ነዋሪዎች በሺዳ አካባቢ ተሰባስበው ነበር ይላል።
ፕሬዚደንት ኢሳያስ አፈወርቂ በሰማዕታቱ ቀን መታሰቢያ ባሰሙት ንግግር የኤርትራ ሰማዕታት በጀግንነታቸውና በከፈሉት ክቡር ሕይወት የኤርትራን ጸጋዎችና ኃይል በማባዛት ያልተመጣጠነ የሚመስለውን ጉልበት በማመጣጠን የነጻነት ጥቅም ላይ አውለውታል ካሉ በኋላ የአገርን ልዑላዊነት ለማስጠበቅ የተፈጸመው ጀግንነት መተኪያ የማይገኝለት ነው ብለዋል። ፕሬዝደንቱ አያይዘውም ይህ ቀን ሰማዕታቱ ሕይወታቸውን በመስጠት በተግባር ላወረሱን ክብሮች ቃላችንን የምናድስበት አጋጣሚ ነው ብለዋል። ሕይወታቸውን መስዋዕትነት የመክፈል ብቻ ሳይሆን ያወረሱን የክብርና የባህል ስርዓት የኤርትራ ሕዝብ ኃይልና ጽናትን እያባዛ ያካሄደው ጸጋም በዋጋ የማይተመን ነው። ስለ አርአያነታቸውና በተግባር አስተምረው ያወረሱን ክብሮች ምስጋናና ክብር ብቻ ስለማይበቃቸው በዚህ አጋጣሚ ቃላችንን ደግመን ማደስ የህሊና ግዴታችን ነው ብለዋል። ፕሬዝዳንቱ በመቀጠል በኤርትራ የነጻነት ቀን ካለው የዓለም የቀጠናውና የአገር ውስጥ ሁኔታዎችና መስፋፋቶች ጋር ተቆራኝቶ የሚታይ የመሰረተ ልማት እቅዶች መሪ ጎዳና ላይ የተካተቱ 14 ነጥቦች በቀጣይ ለወደፊት የተቀመጡ ብቻ ሳይሆኑ የተኮላሹና የተከሰሩ እድሎችን ለመመለስ የታለሙ እቅዶች እንደሆኑ ተናግረዋል። ይህን የልማት እቅድ ተግባራዊ ለማድረግም ትልቁና ዋነኛው ነገር ከራስ ወዳድነትና ስግብግብነት የራቀ የሰው ኃይል ነው ብለዋል። የኤርትራ ሰማዕታትን ቀን ምክንያት በማድረግ የእግር ጉዞ፣ የሻማ መብራት ሰልፍ፣ ዛፎችን የመትከል፣ የመኮስኮስና ውሃ የመጠጣት ስራዎች እንዲሁም የዱዓና የጸሎተ ፍታት ፕሮግራም ተከናውነዋል። ይህ በእንዲህ እንዳለ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ የኤርትራ ሰማዕታትን ቀን አስመልክተው ለኤርትራ ሕዝብና መንግስት መልእክት አስተላልፈዋል። ጠቅላይ ሚኒስትሩ በመልእክታቸው የአገር ባለቤት መሆን በደምና አጥንት ሰማዕታት የሚገኝ እንጂ ዝም ብሎ የሚገኝ አይደለም ካሉ በኋላ የአገር ግንባታና ጥበቃ በሰማዕታት እንደሚደምቅና የትላንት ሰማዕታትን የሚረሳ ሕዝብ ዛሬም ሆነ ነገ ጀግናዎች እንደማይኖሩት ጠቅሰዋል። ያለፈው ዓመት የኤርትራ የሰማዕታት ቀን ኢትዮጵያ ላቀረበችው የሰላም ጥሪ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አዎንታዊ መልስ የሰጡበትና ተቋርጦ የነበረው የኤርትራና ኢትዮጵያ ግንኙነት ወደ ነበረበት እንዲመለስና ሕይወት እንዲዘራ ለሁለቱ ሀገራት ሕዝቦች ያለው ተስፋ የምስራች መልእክት የተላለፈበት ቀን መሆኑን አስታውሰዋል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
ብርሃንን ለዘገባው እናመሰግናለን። አድማጮች፣ አሁን ወደ ምሽቱ የመጨረሻ ቅንብር ነው የምናልፈው። ሳምንታዊው የተፈጥሮ አካባቢ፣ አዘጋጅና አቅራቢ ሰሎሞን አባተ።
የተፈጥሮ አካባቢ ግጭቶችና ረሃብ በዓለም ዙሪያ እየሰፋና ስር እየሰደደ ለመጣው ረሃብ ዋናው ምክንያት የአየር ንብረት ለውጥ መሆኑን የስቶክሆልሙ ዓለም አቀፍ የሰላም ጥናት ተቋም ሲፕሪ አስታውቋል። ዛሬ 800 ሚሊዮን ሰው ተርቧል። ከረሃብተኛው 60 ከመቶ የሚሆነው በግጭቶች በተዋጡ ሀገሮች ውስጥ የሚኖር ነው። የፖለቲካ አለመረጋጋትና ከግጭቶች ጋር የተያያዘው መፈናቀል የምግብ ቀውሱ አማጭና ወላጆች ናቸው። በሲፕሪ ድምዳሜ መሠረት በግጭቶች መሃል ያሉ ሰዎች ወይ ምግብ አያገኙም፣ አሊያም ወደዚያ ማድረስም አዳጋች ነው ምግቡን። የአየር ንብረት ለውጥ በብዙዎች አጋጣሚዎች የግጭቶቹ ምክንያት ሲሆን ከዕለት ዕለት በፍጥነትና ያለማቋረጥ እያሻቀበ ያለው የለውጡ ተጽዕኖ ሰዎች የሚቀምሱትን እያጡ እንዲሄዱ ያደረጋቸው መሆኑን የኢንስቲትዩቱ ጥናት ውጤት ይናገራል። ባለፈው ዓመት ውስጥ እጅግ ለከፋ የምግብ ቀውስ ከተጋለጡ ሀገሮች የመን የመሪነቱን ቦታ የያዘች ሲሆን ተከታትለውም ኮንጎ ዲሞክራሲያዊት ሪፐብሊክ፣ አፍጋኒስታን፣ ኢትዮጵያ፣ ሶሪያ፣ ሱዳን፣ ደቡብ ሱዳንና የናይጄሪያ ሰሜናዊ ግዛቶች እንደየጉዳታቸው መጠን ተሰልፈዋል። እነዚህ ስምንት ሀገሮች በዓለም ዙሪያ ምግብ እጅግ በአጣዳፊ ሁኔታ ከሚያስፈልገው ሰው ሁለት ሦስተኛውን እንደሚይዙ የዓለም የምግብ መርሃ ግብር ቃል አቀባይ እርቪ ቨርሁሴል ለቪኦኤ ተናግረዋል።
Even in conflict-affected areas with limited access, such as South Sudan and Yemen.
ደቡብ ሱዳንንና የመንን በመሳሰሉ ለመድረስ እጅግ ውሱን እድል ባለባቸው የግጭት አካባቢዎች ውስጥ እንኳን ስራችንን በደህንነት ማከናወን ከቻልንና ሰውን ካገኘነው እጅግ የከፉ የረሃብ አይነቶችንም ቢሆን መቀልበስ እንችላለን። የረሃብ ቸነፈር እየተከሰተ ያለው በጸጥታው መደፍረስ ምክንያት ልንደርስ ባልቻልንባቸውና ምግብ በጠፋባቸው ስፍራዎች ነው።
በ53 ሀገሮች ውስጥ 113 ሚሊዮን ሰው በበረታ የምግብና መሠረታዊ አቅርቦቶች እጥረት ወይም መጥፋት ምክንያት እየተሰቃየ መሆኑን ቨርሁሴል ገልጸዋል። ከእነዚህ ሀገሮች በ21 ውስጥ የሚታየው ረሃብ ግጭትና አለመረጋጋት የወለደው ነው። የዓለም የምግብ ድርጅት በየዓመቱ 90 ሚሊዮን ለሚሆን በግጭቶችና በተፈጥሮ አደጋዎች ምክንያት እየተራበ ላለ ሰው በዓለም ዙሪያ አፋጣኝ የምግብ እርዳታ ይሰጣል።
የዛሬውን በዓለም ዙሪያ የታሰበውን የስደተኞች ቀን መታሰቢያ ለማድረግ ነው ስለ ስደት ከተዜሙ በርከት ያሉ ስልቶች አንዱ የሆነውን የጎሳዬ ተስፋዬን የሚመሰሙትን ስደት የተሰኘ ስልት ለምሽቱ የመጨረሻ ዝግጅታችን ወዲሁም ቆንጅት የሙዚቃ ምርጫችን ሊሆን ነው።
እውነት ነው።
ጎሳዬ ይቀጥላል። ስደት
ወገን ይበል ተስናናል
አድማጮች ለምሽቱ ያልነውንም በዚሁ ልናገባድር ነው። ቆንጅት በዚሁ ዜማ እንሰናበት
ይሻላል። እንደሱ እናደርጋለን። ያስተናገድናችሁ ቆንጅት ታይና
አሉላ ከበደንን። የትግርኛ ስርጭት ይቀጥላል። በእኛ በኩል
ሰላም፣ ደህና ደሩ። Thank you.